the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወጣት ልጄ ነበረ። የሚያግዘኝ ጎበዝ ገበሬም ነበር። ረዳቴን ያጣሁት ጨለመብኝ። የልጄን አስከሬን በማዳበሪያ ጠቅልለው ነበር ያመጡልኝ። ሰውነቱ ተበላሽቷል። ባፍና ባፍንጫው ደም ፈሶታል።
ወይዘሮ ሎሚ ዋቀዮ በምስራቅ ሸዋ ዞን የቦሰት ወረዳ ነዋሪ ናቸው። በኢትዮጵያ ከታወጀ አንድ ወር ሊሞላው ጥቂት ቀናት የቀሩትን የአስቸኳይ ጊዜ አዋጅ ተከትሎ ሰዎች ከየቦታው እየተለቀሙ እንደሚታሰሩ በተቃዋሚ ፓርቲ መሪዎችና በሰብአዊ መብት ተሟጋቾች ጭምር ክሶች እየተሰሙ ነው። ቀደም ብሎ የሰማችሁትን ጨምሮ ዝርዝሩን በዕለቱ አብይ ርዕስ ይዘናል።
የሁለት ጊዜ የኦሊምፒክ የወርቅ ሜዳሊያ አሸናፊና በተለያዩ ርቀቶች የ27 የዓለም ክብረ ወሰኖች ባለቤት የሆነው ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ለመሆን በእጩነት ቀርቧል።
ቀናት የቀሩትን የዩናይት ስቴትሱን ፕሬዚዳንታዊ ምርጫ ሂደትና ውዝግቦችን አስመልክቶ የተጠናቀረ ዘገባ በትንታኔው መጽሔት ለጊዜ እናቀርባለን።
ለምሽቱ ካሉን ሌሎች ርዕሰ ወሬዎች ዴንማርክ ዋና ከተማ ኮፐንሃገን ውስጥ ኢትዮጵያውያን የተቃውሞ ሰልፍ አካሂደዋል። በናይሮቢ ኬንያ በጸረ ሙስና ተቃውሞ ሰልፍ ላይ ግጭት ተነሳ። አንድ ጋዜጠኛና አንድ ተቃዋሚ በፖሊስ ሲደበደቡ በቪዲዮ ታዩ የሚሉትና ሌሎችም ዝግጅቶች አሉን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሐሙስ ጥቅምት 23 2009 ዓ.ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የምትመራልን ብርሃን ኃይሉ ነች። ረዳቷ እና አብሯት እየተለማመደ ያለው ወጣቱ ኦሜላ ያሬድም አብሯት አለ። ከስርጭት መሐንዲሱ ጋር እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። ዴንማርክ ዋና ከተማ ኮፐንሃገን ኢትዮጵያውያን የኢትዮጵያ መንግስት በህዝብ ላይ እያካሄደ ነው ያሉትን ጭፍጨፋ በማውገዝ ሰላማዊ ሰልፍ አካሂደዋል። አጠር ያለውን ዘገባ ሰሎሞን ክፍሌ ይዞ ቀርቧል።
ቁጥራቸው ከ400 በላይ የሆኑ የኦሮሞ፣ የአማራ፣ የኦጋዴንና ሌሎች ማህበረሰብ አባላት የተሳተፉበት የዛሬው ሰላማዊ ሰልፍ በከተማይቱ ኮፐንሃገን ዋና ዋና መንገዶች ሲያልፍ የወያኔ አስተዳደር ያብቃ የሚልና ሌሎች መፈክሮችን አሰምቷል። ጥያቄዎቹንም ለሀገሪቱ ምክር ቤትና ውጭ ጉዳይ መስሪያ ቤት ማቅረቡ ተገልጿል። በሰልፉም ላይ አንዲት የዴንማርክ ፓርላማ አባል ወጥተው ንግግር ማሰማታቸውንና ዓላማውን በተመለከተ ደግሞ ከሰልፉ አስተባባሪዎች አንዷ ወይዘሮ አለኔ መርጋ ባጭሩ አስረድተዋል።
የሰልፉ ዓላማ የኢህአዴግ መንግስት በዛ ኢትዮጵያ ባሉት ኦሮሞ፣ በአማራ፣ በኮንሶ፣ በቤንሻንጉል ህዝቦች ላይ የሚያደርገው የግፍ ጭፍጨፋ ያንን በመቃወምና የህዝባችን ድምፅ እንዲሰማ እና የዴንማርክ መንግስት የእነኚህን ሰዎች እንዳይረዳ በማለት ነበረ ድምጻችንን ያሰማ ነው። ሰልፉ በጥሩ ሁኔታ ተጠናቋል። ያው እንግዲህ የኦጋዴን ብሔረሰቦች፣ የኦሮሞ እና ሌላውም ከኢትዮጵያ ውስጥ ያሉት አንድ ላይ በመሆን ነበር እና አንድ ነን በማለት በአንድነት ላይ የኢህአዴግ መንግስት ህዝቡን በአንድ ነው የጨፈጨፈው በማለት ድምጻችንን አሰምተናል። እንግዲህ ከምክር ቤቱ ያው አንድ የፓርላማ አባል ወጥታ አነጋግራናለች። ያው ችግራችንን በኢትዮጵያ ውስጥ ያለውን ሁኔታ ኢትዮጵያ መልካምና ጥሩ ሀገር፣ ቆንጆ ሀገር ናት እና ያንን እናውቃለን። አሁን ደግሞ የሚደረጉትን ጭፍጨፋዎች በሙሉ ሰምተናል በማለት ያው የእኛን ድምፅ አሳልፋ እንደምታሳልፍልን እንደምትነግርልን ቃል ገብታልናለች።
በሰልፉ ላይ ለቀረቡ ጥያቄዎች መልስ ለማግኘት የአፋን ኦሮሞ ባልደረባ ነሞ ዳንዲ ወደ አዲስ አበባ ተደጋጋሚ የስልክ ጥሪ አድርጎ ምላሽ እንዳላገኘ ገልጿል።
በናይሮቢ ኬንያ ዛሬ የተካሄደ የጸረ ሙስና ተቃውሞ ወደ ግጭት አምርቶ ፖሊሶች አንድ ተቃዋሚ ሰልፈኛና አንድ ጋዜጠኛ ሲደበድቡ በምስል ታይተዋል። በቪዲዮ ምስል ሌሎችም ተደብድበናል ማለታቸውን ጨምራ የአሜሪካ ድምጿ ጂል ክሬግ ከናይሮቢ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳዬ ይዛ ቀርባለች።
ታጋዮችን ሳይሆን ሙስናን ታገሉ የሚሉ መፈክሮችን ይዘው ቲሸርቶች የለበሱ ተቃዋሚዎች በሙስና ላይ እርምጃ ወሰዱ ካልሆነም ከስልጣን ወረዱ የሚል ጩኸት ያሰሙ በብዙ መቶዎች የሚቆጠሩ ሰዎች ተቃውሞ አካሄደዋል። በፕሬዝዳንት ኡሁሩ ኬንያታ አስተዳደር ወቅት የሙስናው ተግባር ተባብሷል በማለት ቁጣቸውን የገለጹት ናይሮቢ ውስጥ በሚገኘው ኡሁሩ ፓርክ ተሰባስበው ነው። ፖሊሶች ተቃውሞውን ለመበተን እንባስ መጭጋዝ ተጠቅመዋል። የአሜሪካ ድምጽ ሬዲዮ ቪዲዮና ፎቶግራፍ አንሺ አሙስ ዋንጋ ዴሪክ ዴቪስ የተባለውን ጋዜጠኛ ፖሊሶች በቆመጥ ሲደበድቡት አንስቷል። ቪዲዮው አንድ ሌላ ተቃዋሚም ሲደበድብ ያሳያል። የተቃውሞ አስተባባሪና የሰብአዊ መብት ታጋይ ቦኒፌስ ሙዋንጊ በቃ ማለት በቃ ነው ይላሉ።
ሙስናን የምንዋጋው ምክንያት እንደ ዜጎች ሙስናን የመዋጋት ግዴታ ስላለብን ነው። ሌላ አማራጭ ስለሌለን እኛው ማድረግ ስላለብን። ፕሬዚዳንቱ እንዴት እንደሚደረግ አውቁትም። ህጉና ፖሊሲው እንዳለ ነው፣ ግን ስራቸውን እንዴት ማካሄድ እንዳለባቸው አውቁም።
ምክትል የፖሊስ ጽፈት ቤት ቃል አቀባይ ጃሬድ ኦጁኩ በአሁኑ ወቅት ስለ ድብደባው መግለጫ መስጠት አልችልም ብለዋል። ትራንስፓረንሲ ኢንተርናሽናል የተባለው ስለ ሙስና ጉዳይ የሚከታተለው ቡድን እንደሚለው ኬንያ በሙስና መስፋፋት ከ168 ሀገሮች 139ኛዋ ናት።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን አብዬ ላይ ለተመደበው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ኢትዮጵያዊቱ ብርጋዴር ጀነራል ዘውዱ ኪሮስ ገብረ ኪዳን ምክትል አዛዥ ሆነው መሾማቸው ተገልጿል። ብርጋዴር ጀነራሏ ኒውዮርክ የተባበሩት መንግስታት ድርጅት ዋና መስሪያ ቤት የድርጅቱ የዜና ወኪል በሰጡት ቃለ መጠይቅ ለዚህ ሹመት በመብቃታቸው ደስታ እንደተሰማቸው ገልጸዋል። በሰራዊቱና በተባበሩት መንግስታት ሰላም ማስከበር ስራ የሴቶች ተሳትፎ ዝቅተኛ ስለነበረ የኔ ሹመት ትልቅ ትርጉም አለው ሲሉ ተደምጠዋል። ብርጋዴር ጀነራል ዘውዱ አብዬ ሱዳን በሚሰማሩበት ወቅት ቀዳሚ ስራቸው የሚሆነው የሲቪሉን ማህበረሰብ ደህንነት ማረጋገጥ እንደሚሆንም ተገልጿል። ብርጋዴር ጀነራል ዘውዱ ኪሮስ በኢትዮጵያ ሰራዊት ለ30 ዓመታት ማገልገላቸውን የደረሰን ዜና ይገልጻል።
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ለዲሞክራቷ ፕሬዚዳንታዊ እጩ ሂላሪ ክሊንተን እንዲመረጡ ድምጻቸውን ጎላ አድርገው ከሚያሰሙት ዋና ዋና ተሟጋቾቻቸው አንዱ መሆናቸውን ማስመስክራቸውን ቀጥለዋል። ትራምፕ ልዩ ባሉት የጠባይና ምግባራቸው ለፕሬዚዳንትነት ብቁ ያልሆኑ ሰው ናቸው ሲሉም አሽፎባቸዋል። ሳቁ ግን እየቀለድኩ አይደለሁም ነው ያሉት ፕሬዚዳንቱ። ሁለንተናው ጠባያቸው የማይጨበጥ በመሆኑ የጦር ኃይል አዛዥ ለመሆንም ብቁ አይደሉም ሲሉ ሚስተር ኦባማ ዛሬ ፍሎሪዳ ውስጥ ሆ ተብሎ ለተቀበላቸው የሚስስ ክሊንተን ደጋፊ ተናግረዋል። ፍሎሪዳ እንደ ሰሜን ካሮላይና ሁሉ ሁለቱም እጩዎች ሪፐብሊካኑ ዶናልድ ትራምፕ እና ዲሞክራቷ ሂላሪ ክሊንተን በማክሰኞ ምርጫ ለማሸነፍ ወሳኝ አድርገው ከሚያዩቸው ግዛቶች ውስጥ ናቸው። ሚስተር ኦባማ ፍሎሪዳ ትልቁ የቱሪስት መስህብና ብዙ ሺዎች የሂላሪ ክሊንተን ደጋፊ የሆኑ እንዲሁም የትራምፕን የኢሚግሬሽን እቅድ የሚቃወሙ የላቲንና ደቡብ አሜሪካ ዝርያ የሆኑ መራጮች መኖሪያ በሆነችው በማያሚ ከተማ ባደረጉት በዚህ ንግግራቸው ፍሎሪዳን ካሸነፍን ምርጫውን አሸነፍን ማለት ነው ብለዋል። ፕሬዚዳንት ኦባማም በመቀጠል ሪፐብሊካኑም እጩ በዛሬው ዕለት የምረጡኝ ዘመቻ ወደሚያደርጉባት ወደ ጃክሰንቪል ከተማ ተጉዘዋል። ትራምፕ ሚስ ክሊንተንን ለአራት ዓመታት በሰሩበት በውጭ ጉዳይ ሚኒስትርነታቸው ዘመን በብሔራዊ ጸጥታ ሰነዶች አያያዛቸው ወንጀል ፈጽመዋል ሲሉ ይከሷቸዋል። ገና ለብዙ ዓመታትም መመርመራቸው አይቀርም ሲሉም ትራምፕ አክለዋል። በመጽሔት ክፍለ ጊዜ ዝርዝር ዘገባ እናቀርባለን።
ሊቢያ ባህር ጠረፍ ላይ በደረሱ ሁለት የተለያዩ የጀልባዎች መገልበጥ አደጋዎች ከ200 በላይ ፍልሰተኞችና ስደተኞች መስጠማቸውን ከአደጋው በሕይወት የተረፉ ፍልሰተኞች ለተባበሩት መንግስታት ድርጅት ገለጡ። ዛሬ ጣሊያን የደረሱት ፍልሰተኞች እንዳሉት ከ100 በላይ ያሳፈረው ጀልባ ንጋቱ ላይ ከሊቢያ ተነስቶ ጥቂት ሰዓት እንደተጓዘ ነው የተገለበጠው። ባህር ውስጥ ሲዋኙ የተገኙ ሁለት ሴቶች በሌላ 120 ሰው ባሳፈረ ጀልባ ላይ እንደነበሩ ተናግረዋል። አብዛኞቹ ተሳፋሪዎች ከምዕራብ አፍሪቃ አሊያም ከሰሃራ በታች ካሉ ሀገሮች እንደሆኑ ነው የሚገመተው። 3 ህጻናት ያሉባቸው የ12 ሰዎች አስከሬኖች እንደወጡም ተነግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፉን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው የሐሙስ ጥቅምት 23 ምሽት ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
በርከት ያሉ በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ የአገር ውስጥና የውጭ የአገር ዘገባዎች ቅንብሮችም ጭምር ለምሽት ተጠናቅረዋል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ታዲያ በሁለተኛው አጋማሽ ቆየት ብለው ከሚሰሙ ዝግጅቶች ሁለተኛውንም አጋማሽ የሚደርስ አልመሰለኝም ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እንበል።
ስለ ኃይሌ ብቻ ስለ ከሌ ብቻ ተብሎ በቃ ስለ ስፖርቱ ስለ አትሌቲክሱ በቃ ቁጭ ብለን ጭፍን አድርገን በአይናችን እንዴት ነው ብለን ወደ ውስጥ አስበን ከሆነ አልጠራጠር 15 ካርዱን ማገኛለሁ።
የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት መጪ ፕሬዝዳንት ማለት ነው ለመሆን እጩ ሆኖ የቀረበው የሁለት ጊዜው የኦሎምፒክ የወርቅ ሜዳሊያ አሸናፊና በተለያዩ ርቀቶችም የ27 የዓለም ክብረ ወሰኖች ባለቤት የሆነው ኃይሌ ገብረስላሴን የሰማችሁት። ዝርዝሩን በመጽሔቱ ክፍለ ጊዜ ይዘናል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ
ለስድስት ወራት የሚቆየው የአስቸኳይ ጊዜ አዋጅ በኢትዮጵያ ከታወጀ አንድ ወር ሊሞላው ጥቂት ቀናት ቀርተዋል። የአዋጁን ይፋ መደረግ ተከትሎም ሰዎች ከየቦታው እየተለቀሙ እንደሚታሰሩ የተቃዋሚ ፓርቲ መሪዎችና የሰብአዊ መብት ተሟጋቾች ጭምር ሲነገር ቆይቷል። የአሜሪካ ድምጽ ያነጋገራቸው በምስራቅ ሸዋ ዞን ቦሰት ወረዳ የሚገኙ አንዲት እናት አንድ ልጃቸው እንደተገደለ፣ ሁለቱ እንደታሰሩና አንዱ በእጅጉ መደብደቡን ይናገራሉ። የኦሮምኛ ቋንቋ ዝግጅት ባልደረባችን ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
ወይዘሮ ሎሚ ዋቀዮ በምስራቅ ሸዋ ዞን በውሰት ወረዳ ቆምቤ ጉግሳ ሰፈር ነዋሪ እንደሆኑ ይናገራሉ። የ65 ዓመት አዛውንት ናቸው። ባለቤታቸው ደግሞ የ74 ዓመት አዛውንት መሆናቸውን ገልጸውልናል። እንደ ወይዘሮ ሎሚ ገለጻ አራት ልጆች ነበሯቸው። አቢቲ ደቻሳ የተባለ አርሶ አደር፣ ስራ ፍለጋ ወደ አዳማ የሄደ ደሜ የተባለ ሌላ ወጣት፣ እንደዚሁም ደግሞ ንጉሴና አንድ ሌላ ታናሽም ልጅ ነበራቸው። አሁን ደሜና ንጉሴ መታሰራቸውን ሰምተዋል። ንጉሴ የታሰረው ወለንጭቲ ነው ብሎ ሰው እንደነገራቸው ይናገራሉ። አንደኛው ልጃቸው የት እንደታሰረ አያውቁም። የ30 ዓመቱ ወጣት አቢቲ ደቻሳ ለስብሰባ ይፈለጋል ተብሎ ከተወሰደበት ጥቅምት 12 ቀን 2009 ዓ.ም አስክሬን እንደመጣላቸው ይናገራሉ።
አንዱን ልጄን በሞት አጣሁ። አሁን አንድ ሰው አብሮኝ ቤት ውስጥ የለም። ቤቴ ኦና ሆኗል። ደካማ ነኝ እኔ። የልጄን አስከሬን በመኪና ከበው አምጥተው ነው የሰጡኝ።
ወይዘሮ ሎሚ ልጄን እንፈልግሃለን ብለው ወስደው እንዴት እንደገደሉት ሳላውቅ አስክሬኑን ተቀብዬ ቀብሬያለሁ ይላሉ። ቀብሩም እሁድ ጥቅምት 13 ቀን 2009 ዓ.ም መፈጸሙን ይገልጻሉ።
ወጣት ልጄ ነበረ። የሚያግዘኝ ጎበዝ ገበሬም ነበር። ረዳቴን ነው ያጣሁት። ጨለመብኝ። የልጄን አስከሬን በማዳበሪያ ጠቅልለው ነበር ያመጡልኝ። ሰውነቱ ተበላሽቷል። ባፍና ባፍንጫው ደም ፈሶታል።
የልጃቸው አስክሬን ሳጥን ውስጥ ከመግባቱ በፊት እንደተመለከቱ የሚናገሩት ወይዘሮ ሎሜ አራተኛ ልጃቸው በደረሰበት ድብደባ ሰውነቱ በመዛሉ በአሁኑ ሰዓት ጸበል እያመላለሱ እያስጠመቁት እንደሚገኙ ይገልጻሉ።
ከእንግዲህ የሞተ ሞቷል፣ አይመለስም። እባካችሁ ያሉትን ልጆቼ ልቀቁልኝ። የተበታተኑት ልጆቼን ወደ ቤት መልሱልኝ። ልጆቼን አጥቼ አይኔ ጠፋ። ተራራ የተናደብኝ ያህል ነው የሚሰማኝ። አደራ እባካችሁ ልጆቼን መልሱልኝ።
በጉዳዩ ላይ ምላሽ ለማግኘት የቦሴት ወረዳ አስተዳዳሪ አቶ አሊፎ ጅራ እንዲሁም የቦሴት ፖሊስ ጽህፈት ቤት ኃላፊ ኮማንደር ቦጋለ ጋር ደውለን ስልኩ ከተነሳና ከየት እንደተደወለ ከሰሙ በኋላ ስልኩ ተዘግቷል። ወደ ወረዳው ምክትል አስተዳዳሪ አቶ መሐመድ ሁሴን ጋር ደውለን ስለ ሁኔታው ጠይቀናቸው ነበር።
የሮ አማካና ረቆና ከሲ እንጀሩ ነገኛ አማካ የሮ ጀልቀባ ሰንከሰት ቱሬሰናቲን አማ ባኤ
በአሁኑ ሰዓት እንዲህ አይነት ችግር የለም። ይህን በተመለከተ የደረሰን ሪፖርት የለም። ተመልሰን ለማየት እንሞክራለን ብለዋል። እናት ልጄ ሞተ ብላ እንዲህ አልቅሳ በውሸት ተናገራለች ወይ በሚል የተጠየቁት አቶ መሐመድ ምንም ያገኙት መረጃ እንደሌለ ተናግረዋል። በተያያዘም በዚህ ወረዳ ነዋሪ የሆነና ስሙ እንዳይገለጽ የጠየቀ ወጣት እርሱ በሚኖርበት አካባቢ የሰዎችን ቤት ከቦ መተኮስ፣ ሰዎችን በደቦ ሰብስቦ ማሰር፣ በተለይም ወጣቶችን በአንድ ላይ ሰብስቦ ወደማይታወቅ ስፍራ መውሰድ የተለመደ እንደሆነ ይናገራል። በምሳሌነትም አቶ አብዲሳ ሹሙ የተባሉን ግለሰብ ጠቅሶ ጎረቤቴ ስለሆኑ ባይኔ አይቻለሁ ይላል። ይህን ግለሰብ ለመያዝ የመጡ ታጣቂዎች እርሱ ሲያመልጥ ባለቤቱን ተኩሰው እንደመቷትና የአካባቢው ሰው ሆስፒታል ወስዶ ህይወቷን እንዳተረፈ ተናግሯል።
አቹማል ትግራይ እንደበርሰን ሳንፉደኒቱ በከተለንም በከሙ ፍሬት መደበርሰን ሁጋ ናኖ መንዳ ህንጅራ
ወጣቶች እየተወሰዱ ይታሰራሉ። የት ይታሰሩ እንዴት ይሆኑ ይሞቱ ይኑሩ እንኳን የምናቀው ነገር የለም ይላል። ምክትል አስተዳዳሪው አቶ መሐመድ ሰላምና መረጋጋት ለማምጣት ችግር ፈጣሪ የሆኑ ሰዎችን ወደ ህግ ፊት እናቀርባቸዋለን ብለዋል። የሞተውን ወጣት በተመለከተና ድብደባውን በተመለከተ ግን የማውቀው ነገር የለም ሲሉ ምላሽ ሰጥተዋል።
ወደ ተከታዩ የመጽሔት ርዕስ እንሻገር። ቀደም ብለን በመግቢያው የጠቆምነው ዘገባ ነው። የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ አሸናፊና በተለያዩ ርቀቶችም የ27 የዓለም ክብረ ወሰኖች ባለቤት ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ለመሆን በእጩነት ቀርበዋል። ሮጬ ወርቅ አምጥቻለሁ፣ ፌዴሬሽኑን በመምራት ደግሞ ወርቅ እንዴት እንደሚመጣ አሳያለሁ ይላል ኃይሌ ለአሜሪካ ድምጽ በሰጠው አስተያየት። በነገው ዕለት በሚደረገው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ ላይም ኃይሌ ፕሬዚዳንት ሆኖ ከተመረጠ በኢትዮጵያ ታሪክ ለዚህ ኃላፊነት የበቃ የመጀመሪያው ስመጥር የኦሎምፒክ ወርቅ ሜዳሊያ አሸናፊ ይሆናል ይለዋል ዘገባችን እስክንድር ፍሬው ከአዲስ አበባ።
ታዳጊ የሆነችው ኢትዮጵያ በአትሌቲክሱ ስሟ ከፊት ነው። በደህንነት የምትጠራው አገር በኦሎምፒክ ወርቅ ዝናዋ ቀዳሚ ነው። ኃይሌ ገብረስላሴም በወርቅ ካደመቋት አትሌቶች መጠሪያዋ ከሆኑ ሀብቶች ባንዲራዋን ካውለበለቡ እንቁዎች ዋነኛው ሆኖ ይጠቀሳል። በ10,000 ኪሎ ሜትር 2 የኦሎምፒክ የወርቅ ሜዳሊያዎችን አግኝቷል። የተለያዩ የዓለም ሻምፒዮናዎችን አሸንፏል። በተወዳደረባቸው ርቀቶችም 27 የዓለም ክብረ ወሰኖችን አሻሽሏል። አንዳንዶች እንደሚሉትም በዓለም ላይ የርሱን ያህል የሚታወቅ በህይወት ያለ ኢትዮጵያዊ የለም። አሁን ደግሞ ወደ አትሌቲክሱ አመራር ለመምጣት ተዘጋጅቷል፣ ሌሎችም ወርቅ እንዲያመጡ ለማገዝ። ኢትዮጵያ በቅርቡ በሪዮ ኦሎምፒክ ያመጣችው ዝቅተኛ ውጤት ለዚህ ዋነኛ ምክንያት እንደሆነው ኃይሌ ገብረስላሴ ለአሜሪካ ድምጽ አስረድቷል። እናም በነገው ዕለት በሚካሄደው የኢትዮጵያ አትሌቲክስ ፌዴሬሽን ጉባኤ ፕሬዝዳንት ሆኖ ለመመረጥ ይወዳደራል። በፌዴሬሽኑ አሰራር መሰረት እጩዎች መቅረብ የሚችሉት አዲስ አበባን ጨምሮ ክልሎችን በመወከል መሆኑን ያስታወሰው ኃይሌ እርሱም የቀረበው በዚሁ አካሄድ መሰረት መሆኑን አብራርቷል።
እኔ ኗሪነት የአዲስ አበባ ነው ወይ ደግሞ ከኦሮሚያ መወከል አለብኝ፣ ምክንያቱም ኦሮሚያ ውስጥ ነው የተገኘሁት። ከዛ አዲስ አበባ እኔን እንዲወክል ሄድኩና አፕላይ አደረኩ። አፕላይ ማለት እኔ መጥናለሁ ለኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንትነት መጥናለሁ ብዬ ስላቸው እነሱም ኦኬ እንኳን መጣህልን፣ ከመጣ እንደውም እኛ ነበር መምጣት የነበረብን እንኳን መጣ ካሉ ወከሉ ይላኩኝ። ገዳኛ በራ ከኦሮሚያ፣ ገብረ እግዚአብሔር ገብረ ማርያም ከትግራይ ተወክለን አሁን እነሱ ሁለቱ ለስራ አስፈጻሚነት እኔ ደግሞ ለፕሬዝዳንትነት ልንወዳደር ነው። ይሄ ነው አመጣጡ። እንግዲህ
ኃይሌ፣ እንግዲህ ኢትዮጵያ በዓለም አቀፍ የአትሌቲክስ መድረክ አመራር ላይ ያላትን ቦታም ከፍ ያደርገዋል የኃይሌ መመረጥ የሚሉ አስተያየቶችም አሉ። ለምሳሌ በቅርቡ በተካሄደው የዓለም አትሌቲክስ ፌዴሬሽን ፕሬዝዳንትነት ምርጫ አንተ ኢትዮጵያ ብቁ እጩም ስላላቀረበች ሊሆን ይችላል እንግሊዛዊው ሴባስቲያን ኮ ነበረ ቅስቀሳ ስታደርግ የነበረው የምርጫ ቅስቀሳ። ምን ነው እኛ ቀድመን እጩ በሆነንና እንደዚህ አይነት ቦታዎች በያዝን የሚል ስሜት አድሮብሃል? ለምሳሌ
በጣም ምንድነው መሰለ እስክንድር፣ መቼስ ኢትዮጵያ ቀደምት ከሆኑ የአፍሪካ አትሌቲክስ ምናልባት ቀደምት ብቻ አይደለም የመጀመሪያው ነን። ማንም የአፍሪካ አትሌቲክስ ፌዴሬሽን ሳይቋቋም የኢትዮጵያ አትሌቲክስ ፌዴሬሽን ተቋቋመ። 60 ዓመት እኮ ነው። በ60 ዓመት ታሪክ ውስጥ ይሄን ያህል በጣም ቀደምት የምንባል ወይም ፕላስ ደግሞ በኢንተርናሽናል አትሌቲክስ ውስጥ ቶፕ ከሚባሉ ሀገሮች አንዱ እኛ ነን። ግን የእኛን ውክልና አታዩም በዛ ውስጥ የለም። ምናልባት አሁን ይሄንን በመናገር ጊዜ ሰው ሁሉ ምን ይመስለዋል? አሃ የኃይሌ የመጨረሻ ጎል ወደ ዓለም አቀፍ ለመሄድ እንጂ ለኢትዮጵያ ለመስራት አይደለም ነው የሚለው። እኔ ማረጋግጥላችሁ ዓለም አቀፍ መሄድ አልችልም። እኔ ሞናኮ ተቀምጬ ውክልና በአይደብሌፍ ኖሮኝ ልሰራ አይደለም። እኔ ምክንያቱም እዚህ የከፈትኳቸው በጣም ብዙ ድርጅቶች እነሱን ማስተናገድ አለብኝ። ኢትዮጵያ ግን ውክልና እንዲኖራት እንግዲህ ከተመረጥኩ ለሚቀጥሉ 4 አመት አንዱ የምሰራው ስራ
የአትሌቲክስ ፌዴሬሽን ብቻ ሳይሆን የተለያዩ ፌዴሬሽኖች ለሙያው ቅርበት ባለው ሰው ስራውን በሚያክሰው መመራት አለባቸው ከፖለቲካ ውጭ በሆነ ሁኔታ የሚሉ ሐሳቦች አንጠባርቀ ነበር። ከዚህ ቤት ባደረግነው ቃለ ምልልስ አስተዋውሳለሁ። ይሄው እናንተ ጮ ሆኖ መቅረብ ይሄንን ጥያቄ በከፊል የመለሰ ነው ወይም ፍንጭ ያሳየ ነው እንደነ ጥያቄዎች እየተመለሱ እንደሆነ?
ኦፍ ኮርስ በአሁን ሰዓት በጣም ፍንጭ አይተንበታል። እኛም እኔ ምልክ ክልሎቹም ተቀብለውን እኛን ሪፕሬዘንታቲቭ አድርገው ልከዋል። እሱ ብቻ እንዳይመስልክ አሁን የኢትዮጵያ ህዝብ ወደ ምርጫው ገብቶ እኛን የመምረጥ ራይት ቢኖረው በእርግጠኝነት 95-98% ኢትዮጵያዊ ይመርጠናል። ግን አሁን እዚህ ምርጫ ላይ 15 ሰዎች ናቸው የሚመርጡት። 15 የክልል ተወካዮችና የማህበራት ተወካዮች ናቸው። እነዚህ 15 ሰዎች ነው ቮት የሚያደርጉት። እንግዲህ አሁን እነዚህ 15 ቮቶች እንግዲህ ለኢትዮጵያ አትሌቲክስ ብለው ለኢትዮጵያ ውጤት ብለው ይመርጡናል የሚል ታሳቢነት ነው። ደግሞ እሱንም አልጠራጠርም። የውጭ ያሉ የሰሙ ሰዎች በሙሉ ኮንግራቹሌሽን ይላሉ። አሁን አረጋና ወጩ ነው ሆኜ የቀረብኩት አለ። ማን ነው ካንተ ጋር የቀረበው ነው ጥያቄያቸው። ምክንያቱም እነሱ የሚያውቁት ያው በኢትዮጵያ አትሌቲክስ ውስጥ እንግዲህ ካይሌ ከእንትን ከጩ ሆኖ ከቀረበ መቃ ፕሬዚዳንት ሆኖ ይመጣል። መታየት ያለበት መታሰብ ያለበት አሁን ስለ ኃይሌ አይደለም ስለ ስፖርቱ ነው። ከዚህ በፊት አንተም እንዳነሳው በብዙ ስፖርቶች ውስጥ ባለሙያ ነው ያደኛል። ባለሙያ ታይ
የተረጋገጠ አይደለም ገና ነው ውጪውኛን የቀረብኩት ብለሃል ኃይሌ። ግን ብዙ ሰዎች እንደሚያምኑት ኃይሌ እንኳን ለኢትዮጵያ ለዓለም አትሌቲክስ ፌዴሬሽን ቢወዳደር እንደሚመረጥ መጠራጠር ይከብዳል ነው የሚሉትና እርግጠኛ መሆን አይቻልም ወይ? ኃይሌ ቀረበ ማለት ኃይሌ ተመረጠ ማለት ነው ብሎ መተርጎም አይቻልም ወይ?
ይሄንን አሁን መናገር ከባድ ነው። እኔ አሁን እያልኩ ያለሁት ምን እንደሆነ ታውቃለህ? ዜና የሚሆነው ኃይሌ ፕሬዚዳንት መሆኑ ሳይሆን ዜና የሚሆነው ኃይሌ ለፕሬዚዳንት ተወዳድሮ ወደቀ የሚለው ዜና ነው። በተለይ ይሄ ዜና ወደ ውጪ ትልቅ ዜና ሊሆን ይችላል ብዬ ፈራሁኝ። አሁን ፈራሁኝ ስልክ አንዳንድ ጊዜ እነዚህ 15 ሰዎች ውጤት የ15 ሰዎች ቮት ከባድ እንዲህ ነው ማለት እኔ እንግዲህ ምናልባት
መተንበይ ይከብዳል ነው ያልከኝ?
አዎ መተንበይ ይከብዳል። እኔ የምነግረው ነገር ግን ስለ ኃይሌ ብቻ ስለ ከሌ ብቻ ተብሎ በቃ ስለ ስፖርቱ ስለ አትሌቲክሱ በቃ ቁጭ ብለን ጭፍን አድርገን በአይናችን እንዴት ነው ብለን ወደ ውስጥ አስበን ከሆነ አልጠራጠርም 15 ካርዱን ማገኛለሁ።
እሺ እንደ አንድ እጩ ተወዳዳሪ ኃይሌ በዚህ ምክንያት ሊመርጥ እርግጥ አንጠነካክተናቸው አላቃለሁ በዚህ ምክንያት ልትመርጡኝ ይገባል ይሄን ማሳካት ፈልጋለሁ በል
አንደኛ ማሳካት የምፈልገው እንግዲህ ኢትዮጵያ አትሌቲክስን እኔ ይሄን ላመጣለት ነው ማመጣለት ወርቅ ነው አለቀ። ህዝቡ የሚፈልገው ወርቅ ነው። ሮጬ ወርቅ አሳይቻለሁ። መርቼ ደግሞ ወርቅ እንዴት እንደሚመጣ አሳያለሁ። ይሄ ደግሞ ምንም እንትን የለውም በቃ ሲክሬት የለውም። ሲክሬቱ ምንድነው? በቃ የሚሰራ በቃ አንድና አንድ ሁለት ተብሎ የሚቀመጥ ነው። ዋናው ይሄ ነው። ያው ስራዎች ግን መጀመሪያ ቀጥሎ የሚሰሩ አሉ። አሁን እነዚህን በዝርዝር ልግለጥልብል አንድ ሰዓትም አይበቃም።
ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ ከተመረጠ ለዚህ ኃላፊነት ለመብቃት የመጀመሪያው ስመጥር አትሌትና የኦሎምፒክ የወርቅ ሜዳሊያ ባለቤት ይሆናል። የምርጫው ውጤት በነገው ዕለት በሚካሄደው ጠቅላላ ጉባኤ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀጣዩ የመጽሔት ክፍለ ጊዜ ዘገባ የዩናይትድ ስቴትስን የመጪውን ምርጫ ሂደት እየተመለከተ ይሆናል። የሪፑብሊካኑ እጩ ተወዳዳሪ ዶናልድ ትራምፕ አታላይና ፕሬዚደንት ለመሆን ብቃት የሌላቸው ናቸው ሲሉ ለዲሞክራቷ እጩ ተወዳዳሪ ለሂለሪ ክሊንተን የምረጧቸው ዘመቻ በማድረግ ላይ የሚገኙት ፕሬዚደንት ኦባማ ተናገሩ። ኦባማ የኤፍቢአዩን ዲሬክተር ጄምስ ኮሚንም ነቅፈዋቸዋል። የሂለሪ ክሊንተንን የኢሜይል ጉዳይ በአሁኑ ሰዓት ማንሳታቸው ምርጫው ላይ አሉታዊ ተጽዕኖ እንዲፈጥር ሆን ብለው ነው በማለት፣ ትራምፕ በበኩላቸው ፕሬዚደንት ሆነው ከተመረጡ ቶሎ ብዬ የማከናውነው ነገር ኦባማ ኬር የሚባለውን በኦባማ የስልጣን ዘመን ስራ ላይ የዋለውን የጤና አገልግሎት ማስቆም ነው ብለዋል። ዝላቲካ ሆክ ያጠናቀረችውን ዘገባ አዲሱ አበበ ይዟል።
ሂለሪን ምረጡ የሚለውን ዘመቻ ቻፕል ሂል ውስጥ በሚገኘው በሰሜን ካሮላይና ዩኒቨርሲቲ ያደረጉት ባራክ ኦባማ የወቅቱ ፕሬዝዳንታዊ ምርጫ ውድድር አስቀያሚነት መራጮችን አበሳጭቷል በማለት ገልጸውታል።
I want you to push away the noise for a second and just focus on the choice you think.
ለጊዜው መጥፎን ሁኔታ እንዳላይ አይታችሁ ከፊታችሁ ባለው ምርጫ ላይ እንድታተኩሩ አሳስባለሁ።
ድምጽ ሰጪዎች በትክክል ካሰቡበት ምርጫቸው ሂለሪ እንደሚሆኑ ያስገነዘቡት ኦባማ በአንጻሩ ዶናልድ ትራምፕ ለጉዳተኞች ግድ የሌላቸው ተራ የንግድ ሰውና አንዲት ዲሞክራሲያዊት አገርን መምራት እንደማይችሉም ተናግረዋል።
We can't afford a president who suggests that America should torture people.
አሜሪካ ህዝቧን ማሰቃየት አለባት የሚል አስተያየት ያለው ሰው ፕሬዝዳንታችን ሊሆን አይገባውም። አሊያ ደግሞ ተቀላላው ሃይማኖታዊ ተቋም ከሀገራችን እንዲወገድ መፍቀድ ይኖርብናል ማለት ነው።
ባራክ ኦባማ በአሁን ወቅት ሁለቱንም የምክር ቤት መቀመጫዎች በአብላጫነት ያዙትን የሪፐብሊካኑን ፓርቲ አባላትንም በሂስ መሸንቆጣቸው አልቀረም።
They didn't work with me when I took office, even when we were trying to save folks' jobs and prevent depression.
Sultan Bayazkubet zaman yesra tibibir adirgawlinya awqum. Lelaw qerto lehizbu yesra adil lemefter beminnadirgaw tirat enkwa andachim tibibir alnebrachum. Yemosenyawunna yetewakkawochun mikirbetoch bebelayinet bayazubet gizem rasacho lemiyaqerbwacho gudayoch enkwa mesenakil kemefter lela yesra tibibir alasayum. Yebicha aidellem. የፌደራሉን መስሪያ ቤቶች ለመዝጋት ሲያስፈራሩ ከርመዋል። ዲሞክራሲ የሚሰራው ግን እንደዚህ አይደለም። ወላጆቻችንም ያስተማሩን እንደዚህ አልነበረም።
ፕሬዝዳንት ኦባማ Now This በተባለ ቴሌቪዥን ላይ ባደረጉት ቃለ ምልልስ የኤፍቢአይ ዳይሬክተር መስሪያ ቤታቸው በሺዎች የሚቆጠሩ የሂለሪ ክሊንተን ኢሜሎች እየመረመረ መሆኑን ጠቅሰው የሰጡትን መግለጫም ነቅፈዋል።
There is a norm that you know when there are investigations we don't operate on innuendo
and የተለመደ አካሄድ ያለ ይመስለኛል። ምርመራ በሚካሄድበት ጊዜ በመላምት አይሰራም። ያልተጣራና ያልተሟላ መረጃ ይዘንም አልሰራንም። በተባራሪ ወሬ ላይም አንመሰረትም።
ከተመረጥኩ እርሳቸው የሄዱበትን መንገድ ሁሉ እዘጋለሁ ወርሳቸውንም እንዳልነበር አደረጋለሁ ያሉት ዶናልድ ትራምፕ ለኦባማ ሂስና ትችት የመልስ ምት ሰጥተዋል።
And the last thing we need is another 4 years of Obama. It's the last.
መጨረሻችን ሌላ 4 አመት የኦባማ ዘመን ነው ማለት ነው። ይሄ ከሆነ እጅግ አስከፊ ይሆናል። ያ ማለት ደግሞ አይሲስ ማለት ነው። ከፍተኛ ቀረጥ ማለት ነው። መጥፎ የጤና ፕሮግራም ማለት ነው። ድንበር የለንም ማለት ነው። ድንበር ከሌለን ደግሞ አገር የለንም ማለት ነው።
ዶናልድ ትራምፕ ፍሎሪዳ ውስጥ ዘመቻቸውን ያካሄዱት ባለፈው ረቡዕ ሲሆን በዚያ ማሸነፋቸው ለፕሬዝዳንትነት ያላቸውን የመመረጥ ድል እንደሚያሰፋላቸው ገልጠዋል።
አድማጮች የለቱን አቪሬስና የመጽሔቱን ዘገባዎች ተከታተልን። አሁን እዚህ ግድም ልዩ የፕሮግራም ማሳሰቢያ ይኖረናል። ቀደም ብሎ በዘገባዎቹ እንደተጠቆመው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የፊታችን ማክሰኞ ይካሄዳል። በእለቱ የመራጩን ድምጽ አሰጣጥ ሂደትና ከየግዛቶቹ የሚመጡትን የምርጫ ውጤቶችም እግር በእግር እየተከታተልን እናቀርባለን። የስርጭት ሰዓታችን ታዲያ በኢትዮጵያ ሰዓት አቆጣጠር ረቡዕ ከጠዋቱ 1 ሰዓት እስከ 2 ሰዓት ልዩ ዝግጅታችን የሚቀርብበት ነው። የስርጭት ሞገዶቹን ላስተዋውቅ፣ 9485 እና 11900 ኪሎሄርዝ ናቸው። 9485 እና 11900 ኪሎ ሄርዝ የስርጭት ሞገዶቹ 1922 እና 25። አድማጮች ልዩ ፕሮግራማችን በዩናይት ስቴትስ የሰዓት አቆጣጠር ከምሽቱ 5 ሰዓት የዕለት ሁለት ማክሰኞ ማለት ነው እስከ 6 ሰዓት በአማርኛ ይተላለፋል። የኦሮምኛና ትግርኛ ስርጭቶችን ለምትከታተሉም ከ6 ሰዓት እስከ 7 ሰዓት ከሌሊቱ ወይንም ደግሞ ከጠዋቱ ከ2 ሰዓት እስከ 3 ሰዓት ባለው ጊዜ ይቀርባሉ። አሁን ርዕሰ ወሬዎቹን ባጫጭሩ ከቆንጅ ይታያል።
ዴንማርክ ዋና ከተማ ኮፐንሃገን ኢትዮጵያውያን የኢትዮጵያ መንግስት በህዝብ ላይ ያካሄደ ነው ያሉትን ጭፍጨፋ በማውገዝ በዛሬው ዕለት ሰልፍ አካሂደዋል። በናይሮቢ ኬንያ ዛሬ በተካሄደ የጸረ ሙስና ተቃውሞ
ወደ ግጭት አምርቶ ፖሊሶች ቢያንስ አንድ ጋዜጠኛና አንድ ተቃዋሚ ሲደበድቡ በቪዲዮ ታዩ። ሌሎችም ተደብድበናል ብለዋል። ሱዳን አብዬ ላይ ለተመደበው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ኢትዮጵያዊቱ ብርጋዴር ጀነራል ዘውዱ ኪሮስ ገብረ ኪዳን ምክትል አዛዥ ሆነው ተሹመዋል። ብርጋዴር ጀነራሏ ኒውዮርክ የተባበሩት መንግስታት ድርጅት የድርጅቱ የዜና ወኪል ቃለ መጠይቅ በሰጡበት ወቅት በሰራዊቱና በተባበሩት መንግስታት የሰላም ማስከበር የሴቶች ተሳትፎ ዝቅተኛ በመሆኑ የኔ ሹመት ትልቅ ትርጉም ይኖረዋል ማለታቸው ተጠቅሷል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ለዲሞክራቷ ፕሬዝደንታዊ እጩ ሂለሪ ክሊንተን ድምጻቸውን ጎላ አድርገው እንዲመረጡ ከሚናገሩላቸው ዋና ዋና ተሟጋቾቻቸው አንዱ መሆናቸውን ማስመስከራቸውን ቀጥለዋል። ትራምፕ ለየት ባለ ደረጃ ለፕሬዝደንትነት ብቁ ያልሆኑ ሰው ናቸው ሲሉም ፕሬዝደንት ኦባማ ተናግረዋል። ሊቢያ ባህር ጠረፍ ላይ በደረሱ ሁለት የተለያዩ የጀልባ አደጋዎች ከ200 በላይ ፍልሰተኞችና ስደተኞች መስጠማቸውን ከአደጋው በህይወት የተረፉ ለመንግስታቱ ድርጅት ተናገሩ። በሌላ ዜና የጣሊያን ኃይሎች ሀገራቸው በሚደርሱ ስደተኞችና ፍልሰተኞች ላይ መጠነ ሰፊ የሰብአዊ መብት ረገጣ ይፈጽማሉ ሲል የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ወነጀለ። ይደበድቧቸዋል፣ በህገ ወጥ መንገድ ከሀገር ያባረሯቸዋል ብሏል አምነስቲ።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ርዕሰ ወሬዎቹን ነበር የተከታተላችሁት። አሁን ወደ ሳምንታዊው ቅንብር ነው የምናልፈው፣ ባህልና ማህበረሰብ።
አሉላ፣ ባህልና ማህበረሰብ ያንተ ዝግጅት ነው። አስተዋውቅና ትቀጥል።
አመሰግናለሁ ቆንጂት። ማይክ አልተከፈተም እና ነው ዘግይቼ ያልኩት። ባህልና ማህበረሰብ የተለያዩ ጥበባዊ ስራዎችን የሚሰሩ ወጣቶችን፣ በጥበባዊ ሙያ ውስጥ ያሉ ባለሙያዎችን የምንጋብዝበት ፕሮግራም ነው። ታዲያ በዚህ ፕሮግራም ለዚህ ሳምንት ከራዲዮ መጽሔት ጋርም በመተባበር በተከታታይ የተመለከት ነው የአንድ ወጣት የፎቶግራፍ ባለሙያ፣ ሌሎች ሙያዎችም አሉት፣ የኢትዮጵያን ባህል የሚያስተዋውቁ ልዩ ልዩ የቤት ውስጥ መገልገያዎችንና ለህጻናት ደግሞ የአማርኛ ቋንቋ መማሪያ የሚሆኑ ኤሌክትሮኒካዊ ዘዴዎችን የተጠቀሙ ከመደበኛ የማስተማሪያ ዘዴዎች ፈቅ ያለ በዚህ ቴክኖሎጂ ለጥቅም ላይ የዋለ ስራዎችን ጨምሮ በርከት ያሉ ስራዎችን ይሰራል። ወደ ቤቱ ነው ምን ጎራ የምንለው። በፊደል ቀለማት የደመቁ የኢትዮጵያን ባህል ቀደም ብዬ እንደጠቀስኩት የሚያስተዋውቁ የፎቶግራፍ ስራዎቹም በጊዜና በቦታ ውስጥ የሚያጓጉዙን ይሆናሉ። በገዛ መኖሪያ ቤቱ ውስጥ ተገኝተን የሰራነው ፕሮግራም ነው። በቴሌቪዥን በቪዲዮ ለአድማጮቻችን ለተመልካቾቻችን በድረገጻችን ላይ ያስቀምጠናል። ታዲያ በዚህ ነው ወደዚህ ውይይት ነው የምናመራው።
እሺ እንቀጥል።
ዮሐንስ አስረስ ጥሩነህ፣
አቤት።
ቤትህ መኖሪያ ቤትህ ነው? የጥበብ ስራዎች መስሪያህ ነው? መዝናኛህ ነው? በተለያዩ ስራዎች ተከበህ ነው የምናየው?
ሁሉም ነው። ቢሮዬም ነው፣ መኖሪያዬም ነው፣ ሁሉም ነገሬ ነው።
ሁሉም ነገሬ ነው የምትለው መንገድ የሚያስኬድ ይመስላል። የተለያዩ ዘርፍ ያላቸው የጥበብ ስራዎች ናቸው ያሉት። ከበር ካሉት የፎቶግራፍ ስራዎች እንጀምራለን። ሌሎች ጥቅም ባላቸው ስራዎች የተረጎምካቸው የጥበብ ስራዎችም አሉ፣ ታስረዳናለህ። እስኪ ንገረን። በር ላይ የምመለከተው የጥልፍ ፎቶግራፍ የተነሳ ጥልፍ ነው። የሚበሩት ከበሮዎች ጋር ከመድረሳችን በፊት
ይሄ ጥልፍ ቤተ ክርስቲያን አንድ ጓደኛችን ነጠላውን አርጎት ጸበል ይቀዳ ነበረ እና እኔ እያስቀደስኩ ነው ሳየው በጣም ደስ አለኝ። ጸበል እየቀዳ እኔ በስልክ ያነሳሁት እና ከዛ በኋላ ልክ ስንጨርስ ሄጄ ጥበበን ወድጀዋለሁ ፎቶ ላነሳው ፈልጋለሁ አልኩት። ልጁም ስለሚያውቅ ምን እንደምሰራ ስለሚያውቅ አውልቆ ነው የሰጠኝ። ነጠላውን ተዋስኩኝ፣ ካሜራ እጄ ላይ ስለነበረ እዛው ወንበር ላይ ያነሳሁት። ከዛ በኋላ ይኸው እንደምታየው አድርጌ
እዛ አይነት ቦታ ሊመጣ የሚችል ሀሳብ ምናልባት ብዙ ስሜቶችን የሚያመጣ ነው። መንፈሳዊ ነገርም ያለበት ቦታ በመሆኑ ጥበቡ ተደግድጎ የሚደረግበት የሚለበስበትም የተለየ ስሜት ያመጣ ይሆናል። ሌላ ቦታ ብታየው የሚመጣል ይመስልሃል? ያ ሀሳብ
አላቅም፣ በእውነት ሆነ አላቅም። አጋጣሚ ነው ሳየው እና ሳየው ውስጥ ይበቃል። እዚህ የኛ የሆኑ ጥበቦችን አርቶችን ሳየው ቆም የማየት ማድነቅ ወዳለው እና ምንም አላልኩም በስልክ ያንስቼ ነው ያነሳሁት። ከዛ በኋላ ሳሳየው እሱም ገረመው። ከዛ በኋላ አውልቆ ሰጠኝ። ካሜራ እጄ ላይ ስለነበረ አነሳሁት። ይኸው ለእሱም ለእኔም ደስ የሚል ስራ
ቶሎ የሚመጣ ስላልሆንም ጭምር ነው። ከበስተጀርባ ሁለት ከበሮች እናያለን። ልክ በቀጥታ ቃላት ሊነገር በሚችል ገና ስመለከታቸው የመጣልኝ ሀሳብ ቀደም ብዬ እንዳልኩት የሚበሩ የሚመስሉ ከበሮች ናቸው። ከፍ ብለው የሚያርፍባቸውን መዳፍ እየጠበቁ ሲዘገይባቸው ራሳቸው ሊጋጩ ያስቡም ይመስላል። ንገረን፣ እንዴት አነሳቸው? የት አነሳቸው?
ይህንን ያነሳሁት ኦልሞስት ሁለት አመት ይሆነዋል። የደብረ ገነት መድኃኔዓለም ቤተ ክርስቲያን የፈንድሬዚንግ ፕሮግራም ነበረ እዚህ ቨርጂኒያ ውስጥ
የገንዘብ ማሰባሰቢያ
እዛ ላይ የነበረው ስነ ስርዓት ላይ መዘምራኖቹ ዘምረው አስቀምጠዋቸው ሌላ ዝግጅት እየተካሄደ ነበር እና አቀማመጣቸው በጣም ይገርም ነበረ። እኔም ቁጭ ብዬ ነበረ እና ቁጭ እንዳልኩ በቃ አይኔ እነሱ ላይ አረፈ። በቃ ምንም አላልኩ፣ መሬት ላይ ቁጭ ብዬ ነው ያነሳኋቸው። በቃ ያው እንደምታየው ለእኔ አይደለም ለሁሉም ሰው ደስ የሚል ትርጉም ያለው እንትን የሚሰጡ
ህይወት አላቸው።
ህይወት አላቸው።
ድምፁን የምንሰማ ይመስላል ገና እናድርገን ካሰብ ነው።
በጣም በጣም የምወደውና
የተለየ
ስሜት የሚሰጠኝ ስራዬ ነው። በጣም ነው ደስ የሚለኝ ይህን በማድረግ።
የፎቶግራፍ ጥበብነቱን እስኪያዘነጋን ድረስ ዛሬ በእጃችን ባለ ስልክ የምናነሳቸው ስዕሎች ጥሩ ሆነው መውጣታቸው ከጀርባ ያለውን የጥበብ ችሎታ፣ ያነሳስ ሁኔታ፣ የብርሃኑን የቀለማቱን ስብጥር እንዳንረዳ የሚያደርጉን የቴክኖሎጂ ውጤቶች እጃችን እየገቡ ነው እና እንዲህ ለየት ያለ ስራ ያስታውሳል። ጥበብ ነው ዛሬም ካሜራ ብቻ ደቅሞ የሚነሳ አይደለም የሚለውን ይህን ሀሳብ ምናልባትም ዘለቅ ብለህ እንድትገፋበት ጨዋታ እንዲኖረም በተለይ ስራዎች ውስጥ እናያለን። ከግርጌ አንድ ፎቶግራፍ እናያለን። ስዕል ይመስላሉ ስራዎች። እስኪ ንገረን፣ ከኔ የትረካ ሀሳብ ይልቅ ያንተ ስዕል ብዙ ይናገራል እና ሁለት ሰዎች፣ አንድ ሴት አንድ ወንድ፣ አህያ እየነዱ ተራራው፣ የመንገዱ ተዳፋቱ ለየት ያለ ስሜት የሚሰጥ ፎቶግራፍ ነው የምናየው። ቦታው የት ነው? እንዴት አነሳሃቸው? ምናልባትም ሰዎቹም ባልና ሚስት ይላል የእንግሊዝኛ ስሙ። እስኪ ያስረዳል።
እነዚህ የተነሱት ኢትዮጵያ ሄጄ ነበር አንድ አመት ተኩል በፊት። ቦታዎችን ዞሬ ማየት ወዳለው ብዙ ቦታዎችን አነሳለሁ እና አጋጣሚ ላሊበላ አድረን ወደ አክሱም ለመሄድ ካደርንበት ሆቴል ወደ አውሮፕላን ማረፊያ ስንሄድ ጠዋት ነበረ። እነዚህ ባልና ሚስት ያልኳቸው ሰዎች
አንተ ነህ ያጋባቸው ወይስ በእርግጥ ባልና ሚስት ናቸው?
በእርግጠኝነት ይመስላል ስታያቸው፣ በጣም ይመስላል። እና ከኋላቸው የምታየው የሚያምር ተራራ አለ፣ አህያ አለ። በባዶ እግር በእግራቸው ነው የሚሄዱት እና ሳይ በቃ የጠዋት ብርሃን አርፎባቸው ነበረ። የሚሄድበትን መኪና አስቆሜ ግን አላዩኝም። ከኋላ ሆኜ ነው ያነሳኋቸው።
የተከተልክ አነሳ?
ከኋላ ሆኜ አንስቻቸው ተመልሼ መኪና ውስጥ ገብቼ ነው የሄድኩት። እና አሁን እንደዚህ ሆነው ሳየው በጣም ደስ ይለኛል። እኔም እና አንዳንዴ አንተን የሚያስደስትን ነገር ሌላውንም ማስደሰት የሚቻል ከሆነ እሱ ጥሩ ነው። የአንተና የኔ እይታ የተለያየ ነው፣ ግን የኔ እይታ አንተን ማስደሰት ከቻለ እሱ ነው የፎቶግራፈር ጥበቡ።
ትርጉም ፍለጋው እንዲቀጥል እድልም ይሰጣል። ሰዎቹን ታያለ። የመሬቱ አቀማመጥ ለየት ያለ ነው። ቦታው የት ነው?
ላሊበላ።
ላሊበላ።
ከከተማው ወጥተን ወደ አውሮፕላን ማረፊያው እየሄድን ነበረ።
ቶሎ ብሎ የሚመጣውም በሀሳብም በጉዞም የሚደረገው ላሊበላ ዋናውም ቤተክርስቲያናቱ ያሉበት ቦታ ነው የሚኬደው። ከዚያም በፊት ሌላ ትዕይንት አለ። ግሩም ነው። በአደራደርህ ቤትህ በተሰለፉበት መንገድ ነው እየሄድን ያለ ነው። ስብጥራቸውን እያለፍን በተለይም ደግሞ ሌላ የጥበብ ዘርፎችም ስላሉ እነሱንም እንቃኛለን። ከወዲያ ማዶ የጎንደር ፋሲለደስ የሚመስል ፎቶግራፍ ነው የማየው፣ ግን ለየት ይላል። ከለመድነው ፎቶግራፍ ወጣ ያለ ነው። ምንነቱን እና እንዴት እንደተነሳጫው ተነስክለን።
ይሄ ጎንደር ፋሲለደስ ድሮ በአጼ ፋሲል የመዋኛ ገንዳ ነው ተብሎ ነው የሚታመነው እና በአሁኑ ሰዓት በአመት አንዴ ውሃ እየተሞላ የጥምቀት ስነ ስርዓት የሚከበረው እዚህ ቦታ ላይ ነው እና እጅግ በጣም ብዙ ቱሪስቶች ይሄዳሉ። ከሀገራችንም የተለያዩ ክፍለ ሀገሮች ወደዛ ይሄዳሉ እና ይሄ ውሃው የሚሞላው ለጥምቀት በአመት አንዴ ስለሆነ ከሳምንት በፊት ነው ቀድሞ የሚሞሉት። ትልቅ ነው እንደምታየው፣ መዋኛም ስፍራ ነው እና ያንን ለመሙላት የጀመሩበት ሰዓት ሳምንት እንደሚወስድ መረጃው ነበረኝ። ቀድሜ ሄድኩኝ። አንደኛ ቀኑ ከደረሰ ብዙ ሰው ይኖራል፣ ቱሪስት ይኖራል። እንደዚህ በአማረ ሁኔታ ልታገኘው አትችልም። ስለዚህ ይሄንን ፎቶ ለማግኘት አንድ ሳምንት ቆይቼ
ብቻውን አገኘው
ተሳክቶልኛል። በጣም ግሩም ነው። እሱም በሁለቱም ሳይድ ልታየው ትችላለህ።
ነጸብራቁን ውሃው ጥርት ባለው ውሃ ላይ አርፎ በውሃ ውስጥ ስዕሉ እንደሚታየው በእርግጥም ጥሩ አድርጎ ይታያል። ከበስተግርጌው ሌላ ምናልባትም የማይታወቅ የሚመስል ቤትና በቀስት ቅርጽ የተሰራ በውስጡ በርቀት የሚታይ አነስተኛ ፎቶግራፍ ያለው ምንድን ነው እሱ?
ይህም እዛው ጎንደር ውስጥ ነው። ደብረ ብርሃን ስላሴ ይባላል። በጣም ከቆዩት አብያተ ክርስቲያኖች አንዱ ነው ኢትዮጵያ ውስጥ እና እሱን ያው ጎንደርን ሲጎበኝ ያው የፋሲል የህንፃ አሰራር አለበት ውስጡ። ቤተ ክርስቲያኑ ዙሪያው አጥሩም አለው። ይሄ የምናያቸው አርኮቹ ማለት ነው። እና ከአርኮቹ ስር በር አለ እንደምታየው። እና እንደዚህ ቤተ ክርስቲያኑን እየዞርኩ እያለ ከግቢ ውጭ ነው ያለሁት እና አጥሩ ውስጥ ቤተ ክርስቲያኑ ይታያል፣ እኔ ውጭ ነኝ። እና እሱን ሳየው በቃ ይህን ነገር ማስቀረት አለብኝ አልኩኝ። እና ልክ ፎቶ ሳነሳው አርኩም ወጣ፣ ከውስጥ ቤተ ክርስቲያኑ ወጣ። በጣም የገረመኝ አርኩ ላይ ያሉት የሸረሪ ድሮች ሁሉ አልቀሩም። እና እሱን ሳየው ደግሞ በጣም የበለጠ ተደሰትኩበት በፎቶ። እና ደብረ ብርሃን ስላሴ ጎንደር
የተለየ ስሜትም ያሳድራል። ቅርጹ ሆን ተብሎ በተቀመጠ አቀማመጥ የተነሳ ነው የሚመስለው። ብዙ ጊዜ አዘውትረን ከምናነሳው አነሳስ ለየት ታደርገዋል። ጥበብነቱ መጉላቱን ያሳያል። አሻግረን በጣም የምናውቀው ቅርጽ ወይንም ታሪካዊነቱ የገነነ በዓለም ዙሪያ የሚታወቅ ቅርጽ ግን ከዚህ ቀደም ከምናውቀው እይታ ወጣ ባለ መንገድ የተነሳ ፎቶግራፍ እናያለን። የላሊበላን ቤተ ክርስቲያን ነው የምናየው። ቤተ ጊዮርጊስን በምናውቀው መልኩ አይደለም ያነሳው። እስኪ ያስረዳ።
ለመጀመሪያ ጊዜ ነው የሄድኩት እና መንፈሴን እዛ ጥዬ የመጣሁበት ቦታ ነው። ኢትዮጵያ ውስጥ መቼም ብሄድ የማልቀርበት ቦታ ካሁን በኋላ ላሊበላ ነው። በእውነቱ ከሆነ አንድ ቀን አድሬ ነው የመጣሁት። አይበቃም አይደለም፣ አንድ ቀን ሳምንት እዛ ብቆይ የሚሰለች ቦታ አይደል። ሌሎችን አነሳው እንደምል ከተለመደው ውጪ የፎቶግራፍ አይን የሚሆን ወይ የተሰጠኝ መክሊት አላቅም። ሌላው ከላይ ነው አለኝ፣ እኔም ከላይ አንስቼዋለሁ ግን እስኪ ደግሞ ልሞክር ብዬ ከስር ነው ከደረጃ ስር ተንበርክኬ ነው ያነሳሁት። እና እንደምታየው ውብ እና ለየት ብሎ ወጥቷል። እሱም በጣም ደስ ይለኛል።
በሩን መስኮቶችን በተሻለ ቅርበት እናያቸዋለን በአንተ ፎቶግራፍ።
ደረጃ ስር ነው ተኝቼ ተንበርክኬ ያነሳሁት። በሌላው አንግልም ያነሳሁት ፎቶ አለ።
እንዴት አይነት ነው
እሱ? ደግሞ አሁን ያነሳሁት ከፊት ለፊት ነው። ከጎን ስቴት ደግሞ የተገለጸ መጽሐፍ ነው ይመስለው። እሱም ያው እንደዚህ ለፕሪንት አድርጌ አላወጣሁትም እንጂ
ኋላ ላይ አድማጮች በድምጽ ለተመልካቾቻችን በስዕል እናጋራለን፣ ፎቶግራፍን እንመለከታለን። የተገለጸ መጽሐፍ ይመስላል፣ የሚስብ ይመስላል። ከፎቶግራፍ ስራዎች ልንሻገር ነው። ገረፍ ገረፍ አድርገን የመጨረሻ ብናደርግ ሶስት ፎቶግራፎች ያለው ሲያማዶ የምናያቸው አባት በጧፍ ብርሃን መጽሐፍ የገለጡ ሰው እናያለን። መንፈሳዊ መጽሐፍ ነው የሚመስለው። ጥሞናቸው ማን ናቸው? የተነሱ
እኚህ አባት እዛው ላሊበላ ውስጥ ነው። በእርግጠኝነት አላስታውስም የትኛው ቤተክርስቲያን እንደሆነ።
ብዙ አብያተ ክርስቲያኖች
ስለያየሁኝ የትኛው እንደሆነ በእርግጠኝነት አላስታውስም፣ ግን እዛው ላሊበላ ውስጥ የሆነ አስታውሳለሁ። እና እኔ በሄድኩበት ሰዓት እኚህ አባት ጸሎት ላይ ነበሩ።
ምን አይነት ሰዓት ነው?
በኢትዮጵያ ሰዓት አቆጣጠር ወደ 10 ሰዓት፣ በዚህ ሀገር ወደ 4 o'clock አካባቢ
ከሰዓት በኋላ
ነው። እና ጸሎት ላይ ነበሩ። አላዩኝም። ሳያቸው ግን እጅግ የሚመስጥ ብርሃናቸው የያዙት ጧፉ፣ መጽሐፍ አገላለጣቸው፣ መጽሐፉ የተደጎሰበት ጨርቁ፣ ሁሉ ነገር እና በቃ እሳቸው አላዩኝም። ይህም ምስል ማስቀረት አለብኝ በሚለው አነሷቸው። ካሁን በኋላ ሎጎዬም ሳይሆኑ አይቀሩም ብዬ አስባለሁ። በጣም እንትን
መታወቂያ ምልክት ነው። በልማድ እንደዚህ ነው የሚደረገው። ዮሐንስ በጧፍ ብርሃን ነው መጽሐፍ የሚነበበው። ሆን ተብሎ ተዘጋጅቶ የተሰራ ነው የሚመስለው።
ቤት ውስጥ ነበሩ ያው እና እንትን መብራት አልነበረም። የመስኮት ብርሃን ነበረ። በዚህ በኩል እንደምታየው ብርሃን አለባቸው እና ያው ጨለማውን ለማሸነፍ የግድ ብርሃን ስለሚያስፈልግ ጧፍ ያስፈልጋቸዋል። ለዛ ይመስለኛል ጧፍ ይዘው ሲያበሩ ፊታቸው ላይ ያረፈው የጧፉ ብርሃን፣ በጎን ደግሞ በመስኮት የመጣው ብርሃን እጃቸው ላይ ሲያርፍ ለእኔ ልዩ ስሜት ነው የሚሰጠኝ። ለዚህ ነው ቶሎ ብዬ እሳቸው ወደ ሌላ ሳያደርጉ እሳቸውንም ላለመረበሽ ቀስ አድርጌ አንስቻቸው ቶሎ እንትን ያልኩት።
ፕሮግራማችን የሚቀጥለው ፕሮግራም ጋር ልንሻገር ነው። ከቆንጂት ከዮሐንስ አስረስ ጋር የጀመር ነው ከፎቶግራፍ ባለሙያው ሌሎች ቀደም ብዬ እንደጠቀሱ
ፎቶግራፎቹን ሳላያቸው ልክ እንዳየኋቸው ነው የምቆጥረው።
በጣም ግሩም ስራዎች ናቸው።
አንዱን የማገኝበት እድል ይፈጠር ይሆን
ይመስለኛል። ቆንጂት ለሰዎች ስራዎቹን እንዲያገኙ አዘጋጅቷል። ሌሎች ስራዎችንም ተመልክቻለሁ። በተለይ በዚህ በዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያን ስራዎችን የሚያገኙበት መንገድ ማመቻቸት
ለስራዎችን በጣም እንደተደሰተ ነው የሚሰማኝ። ዮሐንስ እንግዲህ ቪዲዮ ቀርጸነዋል ብለሃል።
በቪዲዮ ቀርጸናል። አድማጮቻችን በድረገጻችን ላይ እንዲሁም በፌስቡክ ለመከታተል ይችላሉ። ሁለተኛ ውይይት አለን። ድንገት ተቆርጦ ነው የሚሰሙት ባነሳ ነው ጥያቄና በተለይም ደግሞ የጥበባዊ ህይወት ጉዞውን የሚመለከት ዝግጅት በሌላ ጊዜ እናቀርባለን። ለዛሬው ግን ዮሐንስ አስረስን ለጊዜው እናመሰግናለን። እግዜር ይስጥልን።
እናመሰግናለን። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። ወደ መጨረሻው ቅንብር እንሻገራለን።
ደጋግመን ያነሳነው ርዕስ ነው። አሜሪካውያን አዲስ ፕሬዝዳንት አገረ ገዢዎችንና እንደራሴዎቻቸውን ሊመርጡ የህዝበ ውሳኔ ያስፈልጋቸዋል በሚባሉ የአካባቢና ብሔራዊ ጉዳዮቻቸው ላይ ድምፅ ሊሰጡ የቀሩት ዛሬን ሳይጨምር 4 ቀናት ብቻ ናቸው። የዘንድሮ የዩናይት ስቴትስ ብሔራዊ ምርጫ ወይም ፕሬዝዳንታዊ ምርጫው ጭምር የብዙ ጥያቄዎች እጣ ፈንታ የሚነገርበት ወይም ገኖ የሚወጣበት ይሆናል ተብሏል። የዩናይት ስቴትስ የኢሚግሬሽን ጉዳይ፣ የአሜሪካ ውጭ ግንኙነቶች፣ ሜክሲኮ፣ ካናዳ፣ አውሮፓ፣ እስያ፣ የአረቡ ዓለም፣ ኔቶ፣ የተባበሩት መንግስታት ድርጅት፣ የጠቅላይ ፍርድ ቤቶች ዳኛ፣ የጤና ጥበቃ ዋስትና ህግ፣ የዓለም የአየር ንብረት ለውጥና ዓለም አቀፍ ስምምነቶች ዝርዝሩ ረጅም ነው። ከመካከላቸው ለዛሬ አንዱን መዘን እናወጣና ሁለቱ መሪዎች በአካባቢ ጥበቃና በአየር ለውጥ ሁኔታ ላይ የሚያተኩር ወይንም በአየር ንብረት ለውጥ ጉዳይ ላይ ያላቸውን አቋም በጥቂቱ እንቃኛለን። ፕሮግራሙን ያዘጋጀው የሰለሞን አባተ ነው።
የአየር ንብረት ለውጥና የተፈጥሯችን አካባቢ ጥበቃ ጉዳይ በአሜሪካ ፖለቲካ ውስጥ ቁልፍ ስፍራ ያለው የመከራከሪያና የመወዳደሪያም ነጥብ ነው። የዲሞክራቲክ ፓርቲው መሪዎችና እንደራሴዎች የአየር ንብረት ለውጥ አለ፣ በመለወጡ ላይም የሰው ልጅ ተግባራት ድርሻ አላቸው ብለው ያምናሉ። በሌላ በኩል ደግሞ ቁጥራቸው እጅግ የበዛ የሪፐብሊካን ፓርቲው አባላት መሪዎችና ሕግ አውጪዎች የለም፣ የአየር ንብረት ለውጥ የሚባል ነገር የለም፣ ቢኖርም በራሱ በተፈጥሮ ዑደት የሚከሰት እንጂ የሰው እጅ የገባበት አይደለም ብለው የሚያምኑ ናቸው። ለወትሮ እንዲህ አይነቱን ጉዳይ ከሰው ተግባር ትነጥል የነበረችው የቫቲካን ሊቀ ጳጳስ አቡነ ፍራንሲስ ከቅርብ ጊዜ ወዲህ ይዘው የቆዩት አቋምና የሚያስተላልፉት መልእክት ምድሪቱ ስጦታችን፣ ጸጋችንና በረከታችን ናትና ልንጠብቃት፣ ልንንከባከባት ይገባል የሚል ነው። እንዲያውም የችግሩ ምክንያት የተፈጥሮ አካባቢ እየተበላሸ የአየሯ ንብረትም እየተለወጠ ነውና የዓለሚቱ ልጆች ተጋግዛችሁ አንዳች መላ እሹ እያሉ ሲያስተምሩና ሲሰብኩም ተስተውለዋል። የዩናይትድ ስቴትስ ፕሬዚደንት መቀመጫ የሆነውን ዋይት ሃውስን፣ የአሜሪካን የተወካዮች ምክር ቤት፣ የተባበሩት መንግስታት ድርጅትን የመሪዎች ጠቅላላ ጉባኤ ጨምሮ በብዙ የዓለም መድረኮችና አደባባዮች ላይ ግንባር ቀደም ተሟጋቾች ከሚባሉ ጎን ቆመው ስለ ተፈጥሮ ጥበቃም ሲጎተጉቱ ታይተዋል። አቡኑ የዩናይትድ ስቴትስ ፖለቲካ ሰዎች በዚህ የአቡኑም ሆነ በአጠቃላይ በተፈጥሮ አካባቢ መለወጥ ጉዳይ ላይ ያላቸው አቋም እስከ ተከታዮቻቸው ተያይዞ የሚወርድ ነው። ስለዚህ የአየር ንብረት ለውጥ ጉዳይ የሪፐብሊካን ፓርቲውና የዲሞክራቲክ ፓርቲው ፕሬዚደንታዊ እጩዎች በተለያዩ አጋጣሚዎች ተናግረዋል፣ የየራሳቸውን እሰጥ አገባዎች ጨምሮ። በመገናኛ ብዙሃንም በየወቅቱ ይጠየቃሉ። ስለ ለውጡና ስለ ፓፓው አቋም ሲኤንኤን ከሚባለው የዜና አውታር ለዶናልድ ትራምፕ ጥያቄ ቀርቦላቸው ነበር። ጳጳሱ ችግር እንዳለ ተናግረዋል። ችግሩ ደግሞ ለመጪው ትውልድ መተላለፍ የለበትም ብለዋል። እና እርስዎ ሚስተር ዶናልድ ትራምፕ የአየር ንብረት ለውጥ የበረታ ችግር ነው በሚለው ሐሳብ ይስማማሉ?
No. I think that clean air is a pressing problem. You want to have clean air, you want to have clean water.
አይስማሙም ሚስተር ትራምፕ። የለም አሉ። ንጹህ አየር ብርቱ ችግር ነው በርግጥ በያስባለሁ ንጹህ አየርና ንጹህ ውሃ ሊኖሩን ይገባል ለኔ እነዚህ በጣም አስፈላጊ ናቸው
I am not a believer in climate change now it's gone global warming and climate change
እኔ የአየር ንብረት ለውጥ አለ ብዬ አላምንም የዓለም ግለት ይሉታል የአየር ንብረት ለውጥም ይሉታል አሁን ደግሞ የበረታ የአየር ጠባይ እያሉት ነው ብለዋል ትራምፕ ትራምፕ ቀድሞም ጎርፎችና ድርቆች የነበሩ መሆኑን ይናገሩና የአየር ንብረት ለውጥ የሚባል ጉዳይ ካለ በኒውክሌር ምክንያት ብቻ ነው የሚሆነው ይላሉ ለዚህ የለም ለሚሉት ሪፐብሊካን የአየር ንብረት ለውጥ መኖሩን ማመንና ወደ ተግባር የሚያስገቡ እርምጃዎችን መውሰድ ምጣኔ ሀብቱን የሚጎዳ ተግባር ነው ዲሞክራቷ ተወዳዳሪ እጩ ፕሬዚደንት ሂለሪ ክሊንተን ግን አቋማቸው የተለየ ነው CBS ከሚባል የዜና አውታር ጋር አድርገውት በነበረ ቃለ መጠይቅ የአየር ንብረት ለውጥ የደቀነው አደጋ የሚነገረው እየተጋነነ ነው ብለው ያስባሉ ሚስ ክሊንተን ተብለው ነበር
No, not on the basis of our most recent evidence and the scientific consensus the intergovernmental panel on climate change
የለም አላስብም በቅርቡ ከመከተል ፕሬዚደንት አልጎር ጋር የኖቤል የሰላም ሽልማት የተካፈለው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉዳይ ባለብዙ መንግስት ቡድን ሪፖርት አውጥቷል ያ ሪፖርት እስከዛሬ ሰምተናቸው የማናውቅ ይበልጥ የበረቱ ቃላትን የያዘ ነው ስለሆነም ያደጋው አገላለጽ ተጋኗል ብዬ እኔ አላስብም ጊዜ አሁንም አለን አሁኑኑ የተግባርን ምጃ መውሰድ አለብን ብዬ ነው እኔ የማስበው
ብዙ ድምጽ ሰጪዎች በየቦታው ተጠይቀው ነበር ከሽብር ፈጠራና ከአየር ንብረት ለውጥ የቱ ነው ለእርሶ ይበልጥ አንገብጋቢው ጉዳይ
What issue is more concerning to you, climate change or ISIS and the threat of terrorism?
Climate change is number one because it's the planet.
Climate change.
Climate change.
The threat of climate change is a certainty.
የብዙዎቹ መልስ የአየር ንብረት ለውጥ ነው። ምክንያቱም ጥያቄው የምድራችን የህልውና ጉዳይ ነውና።
Donald thinks that climate change is a hoax perpetrated by the Chinese. I think it's real.
I do not say that.
And I think it's important that...
እጩ ፕሬዚደንቶቹ ሂለሪ ክሊንተን እና ዶናልድ ትራምፕ ያካሄዱትን ካሰላንቲያ አንዱ ቁልፍ አጀንዳ የአየር ንብረት ለውጥ ጉዳይ ነበር። ትራምፕ በአየር ንብረት ለውጥ እንደማያምኑ እንዲያውም በቻይናውያን ለቻይናውያን ሲባል የተሰራ የፈጠራ ወሬ ነው ማለታቸውን ክሊንተን ሲያስታውሷቸው የለም እኔ ይህንን አላልኩም ሲሉ ክደዋል ሚስተር ትራምፕ መቼም ዘንድሮ ከነዚህ ሁለት ሰዎች አንዱ የአሜሪካ ፕሬዚደንት የመሆኑን ጉዳይ ለመፍታት መጠበብን አይጠይቅም ለመሆኑ ዋይት ሃውስ ቤተ መንግስት ከነዚህ ሁለት ሰዎች በአንዳቸው እጅ የወደቀለት የዚህ የአየር ንብረት ለውጥ ጉዳይና የተፈጥሮአችን አካባቢ ጥበቃ እጣ ፈንታ ምን ይሆናል?
አው ይሄ በጣም በቀላሉ መመለስ የሚቻል ጥያቄ ነው። ሂለሪ ክሊንተን የኋላ ታሪካቸውን በመናይበት ሰዓት አሁንም ግልጽ ያለ በጽሑፍ የቀረበ በቁጥር የተቀመጠ ፕሮግራም ነው የያዙት ለአየር ንብረት ለውጥ ችግር ማለት ነው። ሲጀመር እሳቸው ከፍልስፍናው ጀምሮ የአየር ንብረት ለውጥ የአሜሪካ የደህንነት ስጋት ነው። እንደሚታወቀው የአሜሪካ የደህንነት ስጋት ብዙ ነገሮች አሉ። በተኝነት አለ የተለያዩ ከዛ ጋር ተያይዞ የሚመጡ የዓለም አቀፍ ግንኙነቶች አሉ የዲሞክራሲ ጋር በተያያዘ በተለያዩ ሀገሮች ያሉ ስጋቶች አሏቸው ግን እንዲሁም እንደ ፕሬዚደንት ኦባማ ሂለሪ ክሊንተን የአሜሪካ የደህንነት ስጋት ነው ብለው ይነሳሉ ከዛ ተነስተው ግን ስጋት ነው ብለው አያቆሙም መፍትሄዎች የሚሏቸውን በሚቀጥሉት 5 አመታት እስከ 10 20 አመታት መተግበር አለባቸው የሚሏቸውን ስራዎች አስቀምጠዋል ብርም ሳይቀር የብር ግምት ሰጥቶ ማለት ነው
በጀት ማለት ሆኖ
በጀት ማለት ነው ለምሳሌ በስቴቶች በከተሞች ከገጠር ማህበረሰቦች ጋር አብሮ የሚሰሩአቸውን እስከ 60 ቢሊዮን ድረስ የሚያወጣ 60 ቢሊዮን ዶላር ማለት ነው የንጹህ ኃይል ተግዳሮት መርሃ ግብር አላቸው በድንጋይ ከሰል ዙሪያ የሚኖር ማህበረሰቦች መልሶ ለማበልጸግ የሚያስችል ፕሮግራም አላቸው
እንደ ምዕራብ ቨርጂኒያ አይነት ግዛቶች ውስጥ ማለት ነው ያለው
ልክ ነው በዶናልድ ትራምፕ በኩል በምናይበት ሰዓት ደግሞ ምናልባት ለብዙዎች ግልጽ ለማድረግ ዶናልድ ትራምፕ የዛሬ 7 አመት ኦባማ ወደ ኮፐንሃገን በሚሄዱበት ሰዓት ከሌሎች ባለጸጎችና ታዋቂ የአሜሪካ ሰዎች ጋር ሆነው በኒውዮርክ ታይምስ አንድ ገጽ ሙሉ ደብዳቤ ጽፈው ፈርመው ነበር ከሶስት ልጆቻቸው ጋር በወቅቱ የነበራቸው አቋም ወይም ደግሞ የፈረሙበት ደብዳቤ ይዘት በምናይበት ሰዓት አሜሪካ አሁኑኑ መሪነቷን ካላሳየች ይሄ በሳይንስ የተረጋገጠውን በማያሸማ መንገድ የተቀመጠውን የአየር ንብረት ለውጥ ስጋት በኋላ መዘዝ አለው ለልጆቻችንም ለራሳችንም የሚል ደብዳቤ ይዘት ነበረ። በኋላ ግን ብዙም አልቆየም፣ ከሶስት ከአራት ዓመት በኋላ መሆኑ ነው ይሄ የአየር ንብረት ለውጥ ተግዳሮት አንዴ የፈጠራ ወሬ ነው ሲሉት፣ በሌላ ጊዜ እንዲያውም በእነ ቻይና አቀናባሪነት በአሜሪካ የማምረቻ ኢንዱስትሪ ላይ ያነጣጠረ ሴራ ነው እያሉት ነው የሚገኙት። እና ሰነድም ያስቀመጡት ነገር የለም ምን ማድረግ እንደሚፈልጉ። ወልግ በየንግግሩ በየትዊቱ የሚጽፏቸውን የሚናገሯቸውን በምናይበት ሰዓት የፓሪስ ስምምነትም ውድቅ ማድረግ፣ ሌሎች ደግሞ ዓለም አቀፍ የአየር ንብረትም ሆነ የሌላ ጥረቶችን ማስቀረት እንደዛ እንደሚፈልጉ ነው እየተናገሩ ያሉት። እና ይሄ ደግሞ በአሜሪካ ውስጥ በአሁኑ ሰዓት የምናየው የዜጋው ራሱ ጥናቶች እንደሚያሳዩት የህዝብ አስተያየት መለኪያዎች እንደሚያሳዩት እስከ 80% የሚደርሰው ህዝብ የማይቀበለው ነገር ነው አደርጋለሁ የሚሉት። በተለይ ደግሞ በዓለም አቀፍ ግንኙነት በኩል ደግሞ ከፍተኛ ጥላ የሚያጠላባቸው በአሜሪካ ላይ ማለት ነው ዶናልድ ትራምፕ እየገፉ ያሉት እና ሁለቱም በጣም በተለያየ ጽንፍ ላይ ነው ያሉት።
ዶክተር ጌታቸው አሰፋ በምዕራብ ካናዳው ካልጋሪ ዩኒቨርሲቲ የኢንቫይሮንመንታል ዲዛይን ወይም የተፈጥሮ አካባቢ ጥበቃ ንድፍ ተባባሪ ፕሮፌሰር ናቸው። የዩናይትድ ስቴትስን ፕሬዚደንታዊ ፖለቲካና የአየር ንብረት ለውጥን የዓለም ፈተናዎች ይተነትናሉ። ኢትዮጵያና መሰል ሀገሮች ከአሜሪካው ፕሬዚደንታዊ ፖለቲካ ጋር ምን ያገናኛቸዋል? በሌላ ዝግጅት መልስ ይሰጣሉ።
ሰለሞንን ለዝግጅቱ እናመሰግናለን። ቆንጂት ስርጭታችን
ታናሽም ብትሆን አቤት
ስርጭታችን ሊገባደድ ጥቂት ደቂቃዎች ነው የቀሩት። ብዙ ዘገባዎች ብዙ ዝግጅቶች ነበሩና በሙዚቃ ፋታ አድማጮችን ወደዛ ብንመራና ምናልባትም ስርጭታችንን በሙዚቃ ብንዘጋ
ጥሩ ሀሳብ ነው። ሙዚቃ መርጠሃል?
ሙዚቃ ተመርጧል። የብዙዎች ምርጫ ነው ዛሬ። የምንጊዜም ተወዳጇ አስቴር አወቀ ናት ድምፃዊቱ። እሽሩሩ ነው ዜማው። የአስቴር ዜማ ይቀጥላል አድማጮች። እኛ ታዲያ ልንሰናበት ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ።
ያስተናገድናችሁ ቆንጂት ታዬና አቀናባሪያችን ብርሃን ኃይሉ እንዲሁም ወጣቱ ኦሜድላ ያሬድ ጥበቡ ተተኪው መሐንዲስ ድምፁን ለጊዜው ስሙን አልያዝኩትም ከዋና አዘጋጁ ከሰለሞን ክፍሌና ከተቀሩት ባለቤቶቻችን ሳይሆን እንሰናበታለን።
ነገ አርብ ታዲያ ልዩ ልዩ ዝግጅቶች ተጠብቋችኋል። ወቅታዊ ዝግጅቶችን የሚመለከቱም አሉን። አሁን ቀጣዩ ትግርኛ ነው። አስቴር ግን በቆየው በዚህ ሽሩር በተሰኘው ስልቷ እስከ መጨረሻው ደቂቃ ታደርሰናለች። መልካም ምሽት በእኛ በኩል
ደህና ደሩ።